ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ25ና በ30 ሜትር ባንድ እንዲሁም በናይል ሳት የሚተላለፈው ፕሮግራም አሁን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮች። የአርብ መጋቢት 26 2006 ዓመተ ምህረት ፕሮግራማችንን ከዋሽንግተን ዲሲ ይዘን ቀርበናል። የምናስተናግዳችሁ እኔ ቆንጂት ታዬና
እኔም አዲሱ አበበ ነን። ኢትዮጵያ ውስጥ የተመሳሳይ የጾታ ግንኙነትን በመከላከልና በመቃወም ላይ ያተኮረ የተቃውሞ ሰልፍ ከሶስት ሳምንታት በኋላ እንደሚካሄድ ተገለጠ።
ህጎች ሲወጡ ከሀገራዊ ነባራዊ ሁኔታ፣ ከሃይማኖት፣ ከባህል አኳያ ነው የሚወጡት። የኢትዮጵያ ባህል ደግሞ አይደለም ይሄን ሰው ፊት ለፊት መሳሳምን ራሱ አትፈቅድም።
ሰልፉን ካደራጁት ማህበራት አንዱ የሆነው ሰብሳቢ መምህር ደረጀ ነጋሽ ይባላሉ። ይህ ዘገባ የምሽቱ አብይ ርዕሳችን ነው።
በደቡብ ሱዳን በበጀት እጥረት ምክንያት አያሌ ሰዎች ለረሃብ ሊጋለጡ ይችላሉ ሲል የተባበሩት መንግስታት ማስጠንቀቁ እና የአፍሪካና የአውሮፓ ህብረት መሪዎች ጉባኤ ዘገባዎች አሉ።
አሁን የዓለም ዜናዎቹን እናስቀድማለን።
ደቡብ ሱዳን ውስጥ አለመረጋጋት በሚፈጥሩና የሰው መብት በሚረግጡ ግለሰቦች ላይ ማዕቀብ እጥላለሁ ስትል ዩናይትድ ስቴትስ አስጠነቀቀች። በዚሁ መሰረት ፕሬዚዳንት ባራክ ኦባማ ለደቡብ ሱዳን ሰላምና ደህንነት ስጋት የሆኑ በተባበሩት መንግስታት የሰላም ጠባቂዎች ላይ አደጋ የሚደቅኑ ወይም ሰብአዊ መብቶችን የሚረግጡ ግለሰቦች ንብረት እንዲያዝ ፕሬዚዳንታዊ ትዕዛዝ አስተላልፈዋል። የመንግስት ደጋፊዎችና ጸረ መንግስት ኃይሎች ለወራት ያህል ያካሄዱት ውጊያ አዲሲቱን አገር ሁለት ሊገምሳት ተቃርቧል ሲል ዋይት ሀውስ በመግለጫው አመልክቷል። እናም ሁለቱም ወገኖች ኢጋድ አዲስ አበባ ላይ በሚያካሄደው የሰላም ድርድር እንዲካፈሉ ዋይት ሀውስ ጨምሮ አሳስቧል። በዚህ ላይ መጽሔት ዘገባ ይጨምርበታል።
የቻድ ወታደሮች ማዕከላዊ አፍሪቃ ሪፑብሊክ ዋና ከተማ ባንጊ ውስጥ ሕዝብ በብዛት በሚገኝበት የገበያ ስፍራ በከፈቱት ተኩስ ቢያንስ 30 ሰዎች ሞተው ሌሎች 300 ያህል መቁሰላቸውን የተባበሩት መንግስታት ድርጅት የሰብአዊ መብት አስጠባቂ ቢሮ አስታውቋል። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽን ቢሮ እንዳስታወቀው አደጋውን በተመለከተ ያካሄደውን ምርመራ ውጤት ዛሬ አርብ ይፋ ያደርጋል። ቻድ ወታደሮቿን ከአፍሪቃ ህብረት መራሹ የሰላም አስከባሪ ሰራዊት እንደምታስወጣ ባስታወቀች ማግስት ነው ይህ አደጋ የደረሰው። የሰብአዊ መብት ኮሚሽኑ ቃል አቀባይ ሩፐርት ኮልቪል መርማሪዎች ከአደጋው የተረፉትን ሰዎች ባንጊ ወደሚገኘው ሆስፒታል በመሄድ ማነጋገራቸውን ገልጸዋል። የአይን ምስክሮች በበኩላቸው ጉዳዮቹ ያለ አንዳች ትንኮሳ ገዳዮቹ ያለ አንዳች ትንኮሳ በአገር ደህና በከፈቱት ድንገተኛ ተኩስ ህጻናት፣ ነፍሰ ጡሮችና አረጋውያን መሞታቸውን ተናግረዋል።
ማሊ የሚገኙ ባለስልጣናት በገዳዩ የኢቦላ በሽታ እንደተያዙ በሚጠረጠሩ ሶስት ሰዎች ላይ ምርመራ እያካሄዱ መሆናቸውን ገለጡ። የማሊ የጤና ጥበቃ ሚኒስትር የተጠረጠሩትን ሶስት ሰዎች ዛሬ አርብ ይፋ አድርገዋል። ከተጠርጣሪዎቹ ላይ የተወሰዱ ናሙናዎችንም የጤና ባለሙያዎች ወዲህ ወደ ዩናይትድ ስቴትስ አትላንታ ከተማ የላኳቸው መሆኑ ተገልጧል። ይህ በእንዲህ እንዳለ ሶስቱ በበሽታው እንደተያዙ የተጠረጠሩት ሰዎች በገለልተኛ ስፍራ ሕክምና እየተሰጣቸው እንደሚገኙም ታውቋል። የዓለም ጤና ድርጅት WHO እንደገለጠው ኢቦላ ጎረቤት ላይቤሪያ የሞቱትን ሰባት ጨምሮ ጊኒ ውስጥ 86 ሰዎችን ገድሏል።
አድማጮች፣ ይህ ዜና የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። እስራኤልና ፍልስጤም ለአንዳች ዘላቂ መፍትሄ ያበቃቸው ዘንድ በያዙት የሰላም ንግግር ሁለቱ ወገኖች በየበኩላቸው የሂደቱን አንዳንድ ጭብጦች ማፍረስ ተከትሎ የኦባማ አስተዳደር ለስኬቱ በሚደረገው ጥረት የሚኖረውን ሚና እየመረመረ መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ አስታውቀዋል። ኬሪ አክለውም ሁለቱ ወገኖች ባለፉት ቅርብ ቀናት የሰላም ንግግሩን የሚያደናቅፍ እንደ እርሳቸውም ቃል አሳዛኝ እንቅስቃሴዎችን አድርገዋል ሲሉ ተችተዋል። የአሜሪካ ድምጹ ስካት ስተርንስ የውጭ ጉዳይ ሚኒስትሩ በመካከለኛው ምስራቅ የሰላም እጣ ላይ ከሚመለከታቸው ወገኖች ጋር እየተወያዩባት ካለችው ከራባት ያጠናቀረውን አጭር ዘገባ አሉላ ከበደ ይዞ ቀርቧል።
ዩናይትድ ስቴትስ በመካከለኛው ምስራቅ የሰላም ሂደት የሚኖራትን ድርሻ ፕሬዚዳንት ኦባማ ግልጽ አድርገዋል ሲሉ ያስታወቁት የውጭ ጉዳይ ሚኒስትር ኬሪ ከዩክሬን ቀውስ እስከ ሶሪያ ብጥብጥና እስከ ኢራን የኒውክለር ጉዳይ የበዙ ፈተናዎች የተደቀኑባት ዋሽንግተን ማብቂያ የሌለው አይደለም ተሳትፏ ነው ያሉት።
There are limits to the amount of time and effort that the United States can spend if the parties
ሁለቱ ወገኖች ሂደቱን ለማቀላጠፍ የሚያግዙ አዎንታዊ እርምጃዎችን ለመውሰድ ፈቃደኛ ካልሆኑ ዩናይትድ ስቴትስ በጉዳዩ ላይ ልታጠፋ የምትችለው ጊዜና ጥረት ገደብ አለው ነው ያሉት ኬሪ። የኬሪ ተስፋ ለመቁረጥ የተቃረበ አስተያየት የተሰማው እስራኤል ካቢኔ እስረኞችን ለመልቀቅ የያዘችውን እቅድ ውድቅ ካደረገ በኋላና ፍልስጤማውያን በበኩላቸው የተባበሩት መንግስታትን እውቅና በሚጠይቁ ውሳኔ 15 ዓለም አቀፍ ድርጅቶች የቀረጹትን እቅድ በድምጽ ካጸደቁ በኋላ ነው።
Regrettably in the last few days both sides have taken
በሚያሳዝን ሁኔታ ሁለቱ ወገኖች ባለፉት ቀናት ውስጥ አዎንታዊ ያልሆኑ እርምጃዎች ነው የወሰዱት ነው ያሉት ኬሪ። ያ በግልጽ ማንም የሚረዳው ነው። በመሆኑም ጉዳዩ ሆነ ያለበት ሁኔታም ሆነ እያቀና ያለበትን አቅጣጫ በጥንቃቄ እንመረምራለን ሲሉ ኬሪ አስገንዝበዋል። ንግግሩ በያዝደወር ይቀጥላል ተብሎም ይተበቃል።
ሩሲያ ዩክራይን ውስጥ የምታካሄደው ቀውስ እየቀጠለ በመሄዱ አውሮፓ ጠንካራና የተባበረ አቋም መያዝ ይኖርበታል ሲሉ የእንግሊዙ ውጭ ጉዳይ ሚኒስትር ዊሊያም ሄግ አስታወቁ። ሄግ ይህን ያስታወቁት የአውሮፓ ህብረት ውጭ ጉዳይ ሚኒስትሮች አቴንስ ውስጥ በሚያካሄዱትና አንዱ አጀንዳቸውም ሩሲያ ላይ ማዕቀብ እንዲጣል የሚጠይቅ ይሆናል ተብሎ በሚጠበቅበት ስብሰባ ላይ ነው። ሩሲያ በብዙ ሺህ የሚቆጠሩ ወታደሮቿን ከዩክራይን ድንበር እንድታስወጣ ጥያቄ ቢቀርብላትም የወጡት ወታደሮች ቁጥር ለይስሙላ ያህል እንደሆነም ሄግ አመልክተዋል። ሩሲያ ክራይሚያን ከዩክራይን በመገንጠሏ ምዕራባውያን ማዕቀብ እንደጣሉባት አይዘነጋም።
ከጠፋው የማሌዥያ አውሮፕላን ላይ ብላክ ቦክስ የሚባለውን የመረጃ ማሰባሰቢያ መሳሪያ ለማግኘት ፍለጋው በጥልቁ የህንድ ውቅያኖስ ቀጥሏል። ባትሪ ድንጋዩም ሊያልቅ ጥቂት ቀናት ብቻ እንደቀሩትም ታውቋል። የፍለጋው ጓድ መሪ ጡረታ ላይ የሚገኙት የቀድሞ የአውስትሬሊያ የመከላከያ ሚኒስትር አንግስ ሂውስተን ዛሬ አርብ እንደተናገሩት ባትሪ ድንጋዩ ሊቆይ የሚችለው እስከ መጪው ሰኞ ብቻ ነው። ያ ቀን ደግሞ ከኳላላምፑር ወደ ቤዥንግ በረራ የጀመረው ቦይንግ 777 አውሮፕላን ከጠፋ 30ኛ ቀኑን ይይዛል። እስከ ዛሬ የተካሄደው ዓለም አቀፍ ፍለጋም እነሆ ያለ ውጤት እንደቀረ ይታወቃል።
ህንድ ውስጥ ያስቻለ አንድ ፍርድ ቤት በወሮበሎች ለተፈጸሙ ሁለት የአስገድዶ መድፈር ወንጀሎች የሞት ብይን መስጠቱ ተገለጠ። ከዚህ ቀደም ለእንዲህ አይነቱ ወንጀል የሞት ፍርድ የሚሰጠው ሰለባዎቹ ከሞቱ ብቻ እንደነበር ይታወቃል። ይህ የዛሬው ግን በህንድ የፍርድ ታሪክ በተለይም ደግሞ በዚህ በአስገድዶ መድፈር ፍርድ ታሪክ የመጀመሪያው መሆኑ ነው። ህንድ አዲስና የተሻሻለ የአስገድዶ መድፈር ህግ ያወጣችው እንደ አውሮፓ አቆጣጠር በ2012 ኒው ዴልሂ ውስጥ በአንዲት የአውቶቡስ ተጓዥ ወጣት ላይ ወሮበሎች የግዳጅ ወሲብ ፈጽመው ለህይወቷ ማለፍ ምክንያት ከሆኑ ወዲህ ነው። ዳኛ ሻሊን ፋንሳልካር በሰጡት ቃል ውሳኔው ለማህበረሰቡ መልእክት እንደሚያስተላልፍ እምነታቸውን ገልጠዋል።
አንድ የአፍጋኒስታን ፖሊስ በሀገሪቱ ፕሬዝደንታዊ ምርጫ ዋዜማ ሁለት የውጭ ሀገር ሴት ጋዜጠኞች ላይ ተኩሶ አንዲቱን ሲገድላት ሌላዋን እንዳቆሰለ ባለስልጣናት አስታወቁ። ሟችቱ የ48 ዓመቷ ተሸላሚ የነበረችው ጀርመናዊቷ የአሶሲየትድ ፕሬስ የፎቶግራፍ ጋዜጠኛ አንጂያ ናድሪንግ ሃውስ ስትሆን ሁለት ጊዜ ተተኩሶባት የመቁሰል አደጋ የደረሰባት ሌላዋ የአሶሲየትድ ፕሬስ ዘጋቢ ካቲ ጋነን ለክፉ በማይሰጥ ሕመም ላይ እንደሆነች ታውቋል። ገዳዩ ፖሊስ በአሁኑ ሰዓት በቁጥጥር ስር መዋሉም ታውቋል። አሶሲየትድ ፕሬስ እንዳስታወቀው ሁለቱ ጋዜጠኞች ከሌሎች የምርጫ አባላት ጋር በመሆን የአፍጋኒስታንን ፕሬዝደንታዊ ምርጫ ለመዘገብ ወደ ሆስት ከተማ በኮንቮይ እያመሩ ነበረ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
በ25 እና በ30 ሜትር ባንድ የሚተላለፈው የዛሬ አርብ ምሽት ፕሮግራማችንን ነው የምትከታተሉት። አስተናጋጆቻችሁ
እኔ ቆንጅታዬና
እኔም አዲስ አበባ ነኝ።
ማሩ ነው አሁን እንኳን በ2014 ሁለት ስድስተኞች መጣዳ ከፈትን አሁን ሶስተኛውን በቅርብ ከፍታለን ሁለቱ ኦሬዲ ሞልተዋል አሁን ያለን አማራጭ አንድን ከፍታለን ሌሎችን ደግሞ እንደገና ማስፋፋት እንደዛ አስበናል።
የስደተኞችና ከስድስት ተመላሾች ጉዳይ አስተዳደር ምክትል ዋና ዳይሬክተር አቶ አያሌ አወቀን ድምጽ ነው የሰማነው።
የኢትዮጵያ መንግስት የደቡብ ሱዳን ስደተኞችን ለማስተናገድ የሚቻለውን ሁሉ እያደረገ መሆኑን ከተናገሩበት የተወሰደ ነው። በሁለተኛው አጋማሽ ነው የሚቀርበው። አፍሪካ በጋዜጦችም አለን። አሁን አብይ ርዕስ
የተመሳሳይ ጾታ ግንኙነትን በመከላከልና በመቃወም ላይ ያተኮረ በሁለት የወጣት ማህበራት የተዘጋጀ የተቃውሞ ሰልፍ ከሶስት ሳምንታት በኋላ እንደሚካሄድ ተገልጿል። ኢትዮጵያ ከዩጋንዳም በላይ ግብረ ሰዶምን ትቃወማለች ያሉት የሰልፉ አደራጆች ዓላማውንም ሁሉም ዜጋ ይደግፈዋል ሲሉ አስረድተዋል። እስክንድር ፍሬው ያስተላለፈውን ዘገባ እነሆ።
ሚያዝያ 18 2006 ዓ.ም ተመረተ የሚካሄደውን ይህንኑ የተቃውሞ ሰልፍ የሚያስተባብሩት የአዲስ አበባ ወጣቶች ፎረምና ማህበረ ወይንዬ አቡነ ተክለሃይማኖት የተባሉ ማህበራት ናቸው። ከአዲስ አበባ አስተዳደር የከንቲባ ጽፈት ቤት የተሰጣቸው የውቅና ደብዳቤም የሰልፉ ዓላማ መጤ ባህልንና ግብረ ሰዶማዊነትን መከላከል መሆኑን ይገልጻል። ከዚህ ቀደም ይህንኑ ዓላማ የሚያንጸባርቅ ቪሲዲ ማሳተሙን የሚገልጸው የማህበረ ወይንዬ አቡነ ተክለ ሃይማኖት ሰብሳቢ መምህር ደረጀ ነጋሽ እንቅስቃሴው ከዚያ የጀመረ ነው ብሏል።
ይህ ርዕስ ከሃይማኖት ውጪ ኢትዮጵያዊነትን የሚጠይቅ ብቻ ስለሆነ ሃይማኖት የሌለውም የሚመለከተው ጉዳይ ስለሆነ የግብረ ሰዶምን አስከፊነት በቪሲዲ ደረጃ ሰርተን ዘጋቢ ፊልሙን አቀረብንና አስመረቀን። እንቅስቃሴው ቀጠለ። ከዛ በኋላ ማህበረ ወይንዬ አቡነ ተክለ ሃይማኖት ከአዲስ አበባ ወጣቶች ፎረም ጋር በመሆን ህዝቡ ግንዛቤ ከሚያገኝባቸው አንዱ ዘዴው ሰላማዊ ሰልፍ ስለሆነ በጋራ እንድናቀርብ ጥያቄዎች ቀረቡ። የነሱም በጎ ፈቃድ ሆኖ በጋራ እንቅስቃሴ ያደረግንና ፈቃዱን አገኘን። ሚያዝያ 18 ቀዳሜ ከ2 ሰዓት እስከ 5 ሰዓት የሚቆይ ከተክለ ሃይማኖት አደባባይ በጥቁር አንበሳ አድርጎ ኢትዮ ኩባ የሚያበቃ
አምባሳደር አካይ የሚያበቃ ማለት ነው።
አዎ፣ የአዲሱ ፖስታ ቤት የሚያበቃ ሰላማዊ ሰልፍ አዘጋጀን ማለት ነው።
ሰልፉ በሁለቱ ማህበራት ቢዘጋጅም ዓላማው የበርካታ ኢትዮጵያውያን ድጋፍ እንዳለው መምህር ደረጃ ያስረዳል። በሰልፉ ምን ያህል ሰው ሊገኝ እንደሚችል ግን ከመግለጽ ተቆጥቧል።
ምን ያህል ሰዎች ሊገኙ ይችላሉ? አሁን የሰው ስሜት በጣም ከፍተኛ ነውና የኢትዮጵያ ህዝብ ግብረ ሰዶምን የሚቃወም ነው። ከኡጋንዳ በላይ የሚቃወም ኢትዮጵያናትና በሃይማኖትም በፖለቲካም በጤናም በሁሉም ነገር ጠንቅ ስለሆነ የኢትዮጵያ ህዝብ በሙሉ የሚደግፈው ነውና ቁጥሩ እንዴት ምን ያህል ሊደርስ ይችላል የሚለውን የዛንለት በይፋ እናሳውቃለን ብዬ አስባለሁ።
ምዕራባውያን ሀገራት ከተመሳሳይ ጾታ ግንኙነት አንጻር የሚያራምዱትን አቋም የሚተቹት አዘጋጆቹ በአፍሪካ ሁኔታው የተለየ መሆኑን አስታውሰዋል። የተመሳሳይ ጾታ ግንኙነት ሰብአዊ መብት አይደለም የሚለው መምህር ደረጀ ማብራሪያውን ይቀጥላል።
መብት ራሱ ገደብ አለው እንጂ እንደፈለኩ ልሁን ሊል አይችልም። ሁለተኛ ህጎች ሲወጡ ከሀገራዊ ነባራዊ ሁኔታ ከሃይማኖት ከባህል አኳያ ነው የሚወጡት። የኢትዮጵያ ባህል ደግሞ አይደለም ይሄን ሰው ፍል ለፊት መሳሳምን ራሱ አትፈቅድም እና መብት ነው ብሎ ሊሄዱበት አይቻለምና እስከ የሆኑ ገደቦች ይኖራሉ። አንድ ሰው ሲጋራ ማጨስ ይችላል፣ መሸጥ ይችላል። ሲጋራ ግን ማስታወቂያ ማስነገር አይችልም። አልኮል የሆኑ ነገር ለሰዎች ጎጂ የሆኑ ነገሮች ማስነገር አይችልም። እና መብት አይደለም። ምዕራባውያን ይህንን ሊያደርጉ ተጽዕኖ ሊያመጡና ይህንን እኩይ አሰራር፣ ክፉ አሰራር፣ ትውልዱን የሚጨርስ አሰራር፣ ትውልድ እንዳይቀጥል የሚያደርገውን አሰራር ሊያራምዱ ይችላሉ በእርዳታ ሰበብ። እኛ ግን በምንም አይነት መልኩ ልንቀበለው አይገባንም ነው። ኢትዮጵያ ቀደምት ሀገር ናት፣ የታሪካዊት ሀገር ናት፣ ጥንታዊ ሆነነን እና የሃይማኖት ሀገር ናትና በፍጹም በመብት ሰበብ ህጋዊ ፍቃድ የሚያገኙበት መንገድ ምንም ነገር የላቸውም እና መብትም አይደለም ነው።
ቀደም ዩጋንዳን ጠቅሰህልኛል። የዩጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ በቅርቡ የፈረሙትን ህግ ማለት ይመስለኛል። የኢትዮጵያ ህግ ከዚህ አንጻር በምን መንገድ እየሄደ ነው? ኢትዮጵያ ውስጥ ያለውን ህግ አጠቃላይ አሰራሩን እንድታየዋለህ ለማለት ፈልጌ ነው።
አንቀጽ 629 ላይ ቀላል እስራት ይላል። አንቀጽ 629 የወንጀል ህግ እስከ 632 ላይ እስከ እድሜ ልክ ጽኑ እስራት የሚል አለ። ነገር ግን አንቀጽ 629 በራሱ መሻሻልና መጥበቅ አለበት፣ አፈጻጸሞች ላይ መጥበቅ አለበት፣ ህጉ ራሱ በጣም መለወጥ መቻል አለበት የሚል አቋም አለኝ። ይህንንም በሰራው ቪሲዲ ላይ ገልጫለሁ።
ምን ይላል በዘርዘር አድርገን? የኢትዮጵያ ወንጀለኛ መቅጫ ህግ ነው የጠቀስክልኛለ።
የኢትዮጵያ ወንጀል ህግ አንቀጽ 629 ላይ ግብረ ሰዶም ቀላል እስራት የሚያስቀጣ ነው የሚለው። ይሄ ፍጹም መደረግ የሌለበት ነው። አንድ ተራ ነገርን የሰራ ሌባና ግብረ ሰዶም እኩል ትውልድን የሚጨርስ ነው። በተለይ እነዚህ ነገር የሚንቀሳቀሱት ህጻናት ጥቃት ላይ ነው። አንድ ሰው 34 ህጻናትን አጥቅቶ ሁለት ቤተሰብ ብቻ ነው ተናግሮ በሁለት ክስ 25 ዓመት የተፈረደበት 32ቱ ቤተሰቦች አልተናገሩም። የማይናገሩት ቤተሰቦች ቁጥርን ስናመጣ እጅግ በጣም ብዙ ሰው እየተጎዳ ነው ማለት ነው። ስለዚህ ህጉ እጅግ በጣም መጥበቅና መሻሻል አለበት የሚልና አፈጻጸሙም ያ ህግ እስኪጠብቅ እስኪጸድቅም ድረስ ባለው ህግ እርምጃዎቹ መቀጠል አለባቸው በአላማ እየተንቀሳቀሱ ባሉት ላይ። እኛ ምን ቃወመው ግብረሰዶምን እንጂ ግብረሰዶማያንን አይደለም። ግብረሰዶማያንን መግደል ማባረር የሚል አይደለም። በማስተማር መለወጥ ይቻላል። ከዚህ ህይወቱ ስልጣኔ ስላልሆነ መውጣት ይቻላል። የጤና ጠንቅ ስለሆነ መውጣት ይቻላል። እነዚህን ለማስረዳት ነው። ግን አቋም ይዘው በሚንቀሳቀሱት ላይ ግን መንግስት ህጋዊ እርምጃ ህጉም ስለሚፈቅድለት መውሰድ አለበት የሚል አቋም አለ።
የሰልፉን ዝርዝር ሁኔታና አላማ በተመለከተ ከአንድ ሳምንት በኋላ መግለጫ እንደሚሰጡ አደራጆቹ አስተውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። የተመሳሳይ ጾታ ግንኙነትን በህግ መከልከልና በሌሎች የተለያዩ መንገዶች ማግለል፣ ማዋከብና ጥቃት ማድረስ የሰብአዊ መብት ከመጣስ አልፎ የሚያመጣው ፋይዳ የሌለው ጥላቻ ነው በማለት የተመሳሳይ ጾታ አፍቃሪዎች የኢትዮጵያን ሁኔታ ተችተዋል። ለዝግጅት ክፍላችን ቃለ መጠይቅ የሰጠው የ32 ዓመቱ የተመሳሳይ ጾታ አፍቃሪ ኃይሌ አሁን በዋሽንግተን ዲሲ ይኖራል። የአዲስ አበባ ዩኒቨርሲቲ ተማሪ ሳለ ግንኙነት መጀመሩን ቢገልጥም ስሜቱም በሚያስታውሰው ከ12 ዓመቱ ጀምሮ ለወንዶች የፍቅር ስሜት መዳበር መጀመሩን ይናገራል። ይሄም የሆነው የውጭ አገር መንግስት ገፍቶ ሳይሆን የውስጥ ስሜት ነው ይላል። መሰረታዊ የሆኑ የጤና አገልግሎቶችን የማህበረሰብ ጤና ዘመቻዎች አትኩሮት በተመሳሳይ ጾታ አፍቃሪዎች ላይ አለማትኩሩ ደግሞ በኤችአይቪ ኤድስ እንዲጠቁም በር ከፍቷል በማለት ኃይሉ ለቪኦኤ ተናግሯል። በእሁድ መስተዋት ፕሮግራም ተጨማሪ ውይይት ይኖረናል።
ብዙ ጊዜ ማህበረሰቡ ላይ የሚታወቀው ምንድን ነው? ብዙ ጊዜ ሰው ተደፍሮ ነው የተመሳሳይ ጾታ አፍቃሪ የሚሆነው። እንደዛ የሚባሉ ነገሮች ያልሆነ አመለካከቶች አሉ። ይሄ በፍጹም እኔ ጋር አይሰራም። ምንም አይነት የመደፈርም ማንም ሰው መጥቶ ስለ ተመሳሳይ ጾታ ፍቅር የነገረኝ ማንም ሰው የለም። ራሴን ያስተማርኩት የመጀመሪያውም እንደውም ያነበኩት የት ነው? ኬኔዲ ላይብራሪ ውስጥ አዲስ አበባ ዩኒቨርሲቲ 6 ኪሎ። እዛ ላይ የተለያዩ የሳይኮሎጂ መጽሐፎች አሉ። ከዛ ላይ ካነበኩኝ በኋላ ነው ይሄ ነገር እኔ እንደማስበው መጥፎ ነገር ወይም መጥፎ ባህሪ ራሴ ያመጣሁት ሳይሆን ማንኛውም ሰው ላይ ሊከሰት የሚችል ነገር መሆኑ ተገንዝቤ ራሴን ማንነቴን ተረድቼ ተቀብዬ መኖር የጀመርኩት ተፈጥሮ ነው በሚለው ያ በትክክል አምናለሁ። ይህም ባህሪ ማንም አላሳየኝም፣ አልነገረኝም፣ አላስተማርኝም። የነበረ ነው፣ አሁንም አለ፣ ወደፊት ይቀጥላል ብዬ አስባለሁ።
እንግዲህ ኃይሌ፣ በቅርቡ የኢትዮጵያ መንግስት የሚኒስትሮች ምክር ቤት የይቅርታ አዋጅ ማሻሻያ በፓርላማ ይጸድቅ ዘንድ ወደ ፓርላማ መርቶታል እና በዚህ ረቂቅ አዋጅ ታዲያ ይቅርታ የማያሰጡ በሚል የተዘረዘሩ አሉ። ከነዚህም መካከል ሙስና አለ፣ ህገወጥ የጦር መሳሪያ ዝውውር፣ ሽብርተኝነት፣ የሰዎች ዝውውር፣ ሐሰት የገንዘብ መስራት ወይም ማዘዋወር፣ በኢኮኖሚ ላይ ጉዳት ሊያስከትሉ የሚችሉ በህዝብ ገንዘቦች ላይ ሊደርሱ የሚችሉ ጥቃቶች፣ አደገኛ እጽ ማምረት፣ ማዘዋወር የመሳሰሉትን ነገሮች፣ በህፃናትና ሴቶች ላይ የሚደርሱ የጠለፋና ያስገድዶ መድፈር ወንጀሎች ይልና ግብረ ሰዶም ይላል፣ ህገወጥ የቅርስ ዝውውር፣ የተለያዩ ከባባድ የሆኑ ህጎችን ከአንቀጽ 246 ጀምሮ እስከ 252 ድረስ ይዘረዝራቸዋልና ይሄ ህግ የሚያልፍ ከሆነ በፓርላማ ምን አይነት ውጤት ይኖረዋል ብለህ ታስባለህ?
ውጤቱ ምንም አጠያቂ ነገር የለው፣ መጥፎ ነው የሚሆነው። በዋናነት ነጥብ ላነሳ የምፈልገው ምንድን ነው፣ መገለል እዛ ሰው ላይ ወይም የተገለለው ሰው ላይ አላስፈላጊ ጭንቀቶችን ያረግራል። ምክንያቱም ሶሳይቲው ወይም ማህበረሰቡ አይወደኝም፣ ቤተሰቤ አይወደኝም፣ ሃይማኖቴ አይወደኝም፣ ሁሉም ነገር አይወደኝም የሚል አስተሳሰብ ያንጸባርቃል። እንደዚህ አይነት አስተሳሰብ ያለው ሰው ደግሞ ምን አይነት ስራ እንደሚሰራ ደግሞ መገመት ትችላለህ። ምክንያቱም ኃላፊነት ላይሰማ ይችላል። ሁሉም ማለት አይደለም፣ ሁሉም ሰው ጠንካራ ሆኖ አይደለም የሚፈጠረው። የተወሰነ ሰው ጠንካራ ሆኖ ይህንን ተጽዕኖ ችሎ መኖር ይችላል፣ ትክክለኛ ህይወቱን መምራት ይችላል። አንዳንዱ ሰው ደግሞ ይህንን ተጽዕኖ መምራት ሳይችል አንዳንዱ ራሱን የሚያጠፋ ሰው አለ። ያየሁበት ሁኔታ አለ። አዲስ አበባ በኖርኩበት ጊዜ አንዳንዱ ራሱን ዋጋ ካለመስጠት የተነሳ አላስፈላጊ በሽታ ላይ የመውደቅ ነገር፣ የግብረ ስጋ ግንኙነት ላይ ብዙ አለመጠንቀቅ፣ ኤች አይ ቪ የመሰራጨት ምክንያቱም ለራሱ ዋጋ ከመመስጠት እየተነሳ ከመመጡ ተጽዕኖች ማለት ነው። አላስፈላጊ ነገር ውስጥ እንድትገባ ያደርጋል። ያ ደግሞ ዞሮ ዞሮ ያ ሰው የህብረተሰቡ አካል ስለሆነ በዛ ተጽዕኖ የሚመጣበት ችግር የማህበረሰቡ አካል ነው። ስለዚህም መልሰን ማህበረሰቡን እየበደል ነው እንጂ መፍትሄ እየሰጠ ነው አይደለም።
ኃይሌን ለሰጠን ቃል እናመሰግናለን። ቀደም ሲል እንዳልነው በእሁድ መስተዋት ፕሮግራምም ተጨማሪ ውይይት ይኖራል።
ደቡብ ሱዳን ውስጥ በሚሊዮኖች የሚቆጠሩ ሰዎች በከበደ የበጀት እጥረት ምክንያት ለረሃብ ሊጋለጡ እንደሚችሉ የተባበሩት መንግስታት ድርጅት አስጠንቅቋል። ሊፈጠር የሚችለውን ሰብአዊ አደጋና ጥፋት ለማስቀረት በመጪዎቹ 2 ወራት ውስጥ 230 ሚሊዮን ዶላርስ መገኘት እንዳለበት አስታውቋል። በሌላ በኩል ደግሞ አሜሪካ በደቡብ ሱዳን የውስጥ ጉዳይ ገብታ እየፈተፈተች ነው ሲሉ የማስታወቂያ ሚኒስትሯ ማይክል ማኩዌ ክስ አሰምተዋል። ሊሳ ሽላይን ከጄኔቫ፣ ጀምስ በቲ ከዚህ ከዋሽንግተን ዲሲ ያጠናቀሯቸው ዘገባዎችን ጨምቆ ሰሎሞን አባተ እንደሚከተለው አቅርቧል።
ባለፉት 100 ቀናት ውስጥ ወደ 1 ሚሊዮን ደቡብ ሱዳናውያን ቤቶቻቸውን እየጣሉ ለመፈናቀል ተገደዋል። ከ800 በላይ የሚሆኑት የሀገር ውስጥ ተፈናቃይ የሆኑ ናቸው። ቀሪዎቹ ወደ አጎራባች ሀገሮች እየሸሹ ገብተዋል። በዚህ ዓመት ውስጥ ሀገሪቱን እየጣሉ የሚወጡ በመቶ ሺዎች የሚቆጠሩ ስደተኞች ችግሩን ይበልጥ ያከብዱታል ሲሉ ደቡብ ሱዳን የሚገኙት የሰብአዊ ጉዳዮች አስተባባሪ ቶቢ ላንዘር ገልጸዋል። በመንግስትና በተቃዋሚዎቹ መካከል እየተካሄደ ያለው ግጭት ባለፈው ታህሳስ ውስጥ ከተጫረ ወዲህ እጅግ በርካታ ከተሞች ሙሉ በሙሉ መውደማቸውንና ገበያዎች መቅረታቸውን፣ ከኢትዮጵያ ከኬንያና ከዩጋንዳ ጋር ይደረጉ የነበሩ የንግድ ልውውጦች መቋረጣቸውን ላንዘር ተናግረዋል።
በከበደ የረሃብ አደጋ ስጋት ውስጥ ያሉ 3.7 ሚሊዮን ሰዎች እጃችን ላይ ይገኛሉ። ወሩ ሚያዝያ በመሆኑ የአዝመራ ወቅት ክብረ በዓላት መኖር ነበረባቸው። ማረስና መዝራት መጀመር ነበረባቸው። እንስሶቻቸውንም መንከባከብ ነበረባቸው። ጸጥታው ስለተናጋ ግን ይህን ሁሉ ለማድረግ አይችሉም። በነጻነትና ያለ ስጋት ወደ ማሳ ወይም ወደ ግጦሽ መስኮች መሄድ አይችሉም።
በሚሊዮኖች የሚቆጠሩ ደቡብ ሱዳናውያን እንዲድኑ ካስፈለገ አፋጣኝ ድጋፍ እንፈልጋለን ሲሉ ላንዘር ለዓለም ለጋሾች ድምፃቸውን አሰምተዋል። ደቡብ ሱዳናውያኑ ተፈናቃዮችና ተቸጋሪዎች በአፋጣኝ ራሳቸውን እንዲችሉ ለማድረግ መጣር እንደሚያስፈልግም መክረዋል። ቶቢ ላንዘር ለቪኦኤ በሰጡት ቃል ሰዎቹ ዛሬውኑ ማረስ እንዲጀምሩ ለማስቻል የእርሻ መሳሪያና ዘር ፈጥኖ ሊሰጣቸው እንደሚገባ ተናግረዋል።
የአዝመራው ጊዜ ካመለጠን ምግብ ፈጥኖ ይጠፋና ለአደጋ እንጋለጣለን። ከ7 ሚሊዮን ሕዝብ በላይ ለጉዳት ይጋለጥና በአህጉሪቱ በ1980ዎቹ ዓመታት ውስጥ ካጋጠሙት ታይቶ የማይታወቅ አይነት አደጋ በደቡብ ሱዳን ይከሰታል።
ከክረምቱ በፊት አስፈላጊ አቅርቦቶችን ለማሰናዳት 232 ሚሊዮን ዶላር ሊደርሳቸው እንደሚገባ ላንዘር አሳስበዋል። በሌላ በኩል ደግሞ ደቡብ ሱዳንና ዩናይትድ ስቴትስ ባለመጣጣም የተካረሩና የተፋጠጡ የሚመስሉበት ሁኔታ ተፈጥሯል። በተቀናቃኙ ወገኖች መካከል የተጀመረውን የሰላም ድርድር ውጤት ለማስቀየር የሚችል ጫና ለማሳደር ስትል አሜሪካ በውስጥ ጉዳዮች እየገባች መፈትፈት ጀምራለች ስትል ጁባ ክስ እያሰማች ነው። ከእንዲህ አይነቱ የጣልቃ ገብነት መገለጫዎች አንዱ በቅርቡ የዩናይትድ ስቴትስ አምባሳደር ሱዛን ፔጅ ተቃዋሚዎቹ እያካሄዱ ያሉት ፍትሐዊ ጦርነት ነው ሲሉ በአንድ ዩኒቨርሲቲ ውስጥ የተናገሩትን መጥቀስ ይቻላል ብለዋል። የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኩዬ ለቪኦኤ በሰጡት ቃል ማኩዬ ይህንን ክስ ያሰሙት የሰላሙን ሂደት ለማደናቀፍ በሚጥር የደቡብ ሱዳንን ጸጥታ ለማደፍረስ በሚንቀሳቀስና ሰብአዊ መብቶችን በሚረግጥ ማንኛውም አካል ላይ ማዕቀብ ለመጣል የሚያስችል ፕሬዚደንታዊ ትዕዛዝ በማውጣታቸው ጉዳይ ላይ አስተያየታቸውን እንዲሰጡ ሲጠየቁ ነው።
በመጀመሪያ ደረጃ እሳቸው እገሌ የሰብአዊ መብቶችን ረግጧል ወይም በደል አድርሷል ለማለት የሚጠቀሙበት መመዘኛ ምን እንደሆነ እኔ አላውቅም።
የምስራቅ አፍሪካ ሀገሮቹ የጋራ ልማት ተቋም ኢጋድ የሰብአዊ መብቶች ጥሰቶች ተፈጽመው እንደሆነ የሚያጣራ ኮሚቴ ለማቋቋም እየሰራ መሆኑን የማስታወቂያ ሚኒስትሩ ማኩ የይጠቁመው ሚስተር ኦባማ ማንኛውንም ማዕቀብ ከመጣላቸው ወይም ከማጽደቃቸው በፊት የዚህን ኮሚቴ ስራ ውጤት ቢጠብቁ መልካም ይመስለኛል ሲሉ መክረዋል። ምንም እንኳ በግጭቱ ውስጥ በአስር ሺህ የሚቆጠር ሰው መፈናቀሉንና ብዙዎች መገደላቸውን ሚስተር ማኩዬ ቢያምኑም መንግስታቸው ግን አንዳችም የሰብአዊ መብቶች ረገጣዎችን አለማካሄዱን ገልጸዋል።
ብዙ ሰው ሞቷል፣ ነገር ግን ማመን እንዳደረገ ፈትሻ አይተሃል? ወይ የተሳሳተ መረጃ ለማቀበል የሚፈልጉ ሰዎችን የተናጠል አቤቱታ እየሰማህ ነው የምትወስነው?
ምንም እንኳ የደቡብ ሱዳን ጸበኞች ቋሚ የተኩስ አቁም ለማድረግ ባለፈው ጥር ውስጥ ቢስማሙም አዲስ አበባ ላይ እየተካሄደ ያለው ንግግር እየተንገጫገጨና ሄድ ቆም እያለ መሆኑ ይታወቃል። ከመጠን ያለፈ የውጭ ጣልቃ ገብነት የሰላም ጥረቱን ከሃዲዱ ያስተዋል ሲሉም የማስታወቂያ ሚኒስትሩ አሳስበዋል።
ወደ ቀጣዩ ዘገባ ስናልፍ የአፍሪካና የአውሮፓ ህብረት መሪዎች የሁለቱን ሀገሮች የንግድ ግንኙነቶች ማሻሻል በሚያስችሉ መንገዶች ላይ የተነጣጠረ የሁለት ቀናት ጉባኤያቸውን አጠናቀዋል። የማዕከላዊ አፍሪካ ሪፑብሊክ ቀውስ ጉዳይ የብረሰልሱን ጉባኤ አጀንዳዎች ማጨናነቁም ተጠቁሟል። ሄንሪ ሪጅዌል ከለንደን ያጠናቀረውን ዘገባ አሉላ ከበደ ያቀርበዋል።
ባለፉት 10 ቀናት ውስጥ በማዕከላዊ አፍሪካ ሪፐብሊክ ዋና ከተማ ባንጉዊ አንጃ ለይተው በተካሄዱ ግጭቶች ከ60 በላይ ሰዎች መገደላቸውን ነው የመንግስታቱ ድርጅት ባለስልጣናት ያስታወቁት። ሌሎች የአገሪቱን ከተሞች ጨምሮ በቅርቡ በበርካታ አካባቢዎች የተቀሰቀሱ ሁከቶችም በአስር ሺዎች የተቆጠሩ የእስልምና እምነት ተከታይ የሆኑ ማዕከላዊ አፍሪካውያን ቀያቸውን ጥለው እንዲሸሹ አድርገዋል። በዚያች ሀገር የተሰማሩትን 2000 የፈረንሳይ ወታደሮችና ከ6000 በላይ የአፍሪካ ህብረት የሰላም አስከባሪ ኃይል ሰራዊት የሚቀላቀል ተጨማሪ የሰላም ጠባቂ ኃይል እንደሚያሰማራ የአውሮፓ ህብረት ይፋ አድርጓል። ይህ በእንዲህ እንዳለ ቻድ የባላካ ሚሊሻዎችን የሚዋጉትን የሚበዙት ከክርስቲያኑ ወገን የሆኑበት ቡድን በመቃወም ሙስሊሙን ማዕከላዊ አፍሪካውያን ወግናለች በሚል የተወነጀሉ በዚያ የተሰማሩ 850 ወታደሮቿን እንደምታስወጣ በትላንትናው ዕለት ይፋ አድርጋለች። በሌላ በኩል የማዕከላዊ አፍሪካ ሪፐብሊኳ ሽግግር ጊዜ ፕሬዚዳንት ካትሪን ሳምባ ፓንዛ የአውሮፓ ህብረቱን የተጨማሪ የሰላም አስከባሪ ኃይል አሰማራለሁ ቃል አወድሰው ተቀብለዋል።
Tout en menant cette opération de sécurisation du pays, il faut entamer le processus de réconciliation.
ወታደራዊ ዘመቻው በሚካሄድበት ሁሉ የእርቅና ሰላም ሂደቱ መጠናከር አለበት ነው ያሉት ፕሬዚዳንቷ። የወታደራዊ ኃይሉ በዚያ መኖር የእርቅ ጥረቱን የሚያጓድል አንዳችም አሉታዊ ውጤት እንደማይኖረውም ገልጠዋል። ይልቁንም የሰላም ጥበቃው በተሻሻለበት ሁኔታ የሰላም ሂደቱ ይጠናከራል ነው ያሉት። በሚሰማራው ተጨማሪ የሰላም አስከባሪ ኃይል የተደረሰው ስምምነት የመጣው በርካታ የህብረቱ አባል አገሮች የገንዘብና ሌሎች አስፈላጊ ቁሳቁሶችን ለመለገስ በመጨረሻዋ ደቂቃ የገቡትን ቃል ተከትሎ ነው። የለንደኑ የፖሊሲ ጉዳይ ተቋም ቻንታም የአፍሪካ ፕሮግራሞች ኃላፊ አሌክስ ቫይንስ ያስረዳሉ።
It's a right thing, but it shows the difficulties because European politicians are thinking, well, what's the
ትክክለኛ እርምጃ ነው። ሆኖም ፈታኝ ሁኔታዎችን ማመላከቱ አልቀረም። አውሮፓውያን ፖለቲከኞች እሺ ቀጣዩ ስልት ምን መሆን አለበት ሲሉ እየጠየቁ መሆናቸውና ምን አይነት ጥረቶች መኖራቸውን ነው የሚያሳየው።
የጸጥታ ጉዳዮች የጉባኤውን አጀንዳዎች ያጨናነቁትን ያህል በንግድ ላይ የሚያተኩሩ ርዕሰ ጉዳዮችም ዋና መነጋገሪያዎች ነበሩ። በርካታ የአፍሪካ ሀገሮች ቁጥራቸው የበዛ አባላት የተካተቱባቸው የንግድ ልዑኮቻቸውን ይዘው መጥተዋል። ሄርማን ቫን ሮምፒ የአውሮፓ ህብረት ምክር ቤት ፕሬዚዳንት ናቸው። እየተለወጠ ያለውን የአውሮፓ ህብረትና የአፍሪካ ግንኙነት ያወድሳሉ።
More than 800 business and economic leaders committed to improve the business climate.
ከስምንት መቶ በላይ የንግድ ድርጅቶችና የምጣኔ ሀብት መሪዎች በአፍሪካ ያለውን የንግድ ሂደትና የመዋለ ንዋይ ፍሰት ለማዳበር እንደሚሰማሩ አስታውቀዋል። ለእድገትና ድህነትን ቅነሳ ከእርዳታ ይልቅ ወደ ንግድ ያዘነበለ አሰራርን የሚያንጸባርቅ መሠረታዊ የአመለካከት ለውጥ እውን እየሆነ ነው።
ከርዳታ ይልቅ ወደ ንግድ ያዘነበለው ይህ የግንኙነት አቅጣጫ የመጪው ጊዜ አይነተኛ ምርጫ ነውም ብለዋል። ይሁን እንጂ ትኩረትን ይሻል። የአፍሪካ ምጣኔ ሀብት ልማት የእስያን ተከትሎ በፍጥነቱ ሁለተኛው ነው። የአውሮፓውያን መሪዎች እንደሚሉት ሁነኛ የምጣኔ ሀብት ልማት እድገት የቀድሞውን ወላጃዊ የመሰለ አቀራረብ መተው ይጠይቃል።
ዩናይትድ ስቴትስና አልጄሪያ በሰሜንና ምዕራብ አፍሪካ አሸባሪነት ላይ የደህንነትና የኢኮኖሚ ትስስርን እንደሚያጠናክሩ ገልጸዋል። ትናንትና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪና የአልጄሪያ አቻቸው ራምታኔ ላማምራ በወታደራዊና ንግድ ትብብር ላይ የተካሄደ ስትራቴጂያዊ ውይይት ከመሩባት ከአልጄርስ ተከታዩን ዘገባ አግኝተናል። ትዝታ በላቸው ታቀርበዋለች።
የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ጆን ኬሪ ሀገራቸውና አልጄሪያ በሰሜንና ምዕራብ አፍሪቃ የሱስ አምጪ እጽ ዝውውርና አሸባሪነትን ለመደጎም ሰው ጠልፎ ቤዛ ማስከፈልን ለማስቆም በደህንነት ጥበቃ እንደሚተባበሩ ገልጸዋል።
We want to do this so that Algerian security services have the tools.
ይህን ማድረግ የምንፈልገው አልጄሪያውያን የደህንነት ሰራተኞች ስልጠናና መሳሪያ ኖሯቸው አልቃይዳንና ሌሎችንም አሸባሪዎች ድል ማድረግ እንዲችሉ ነው። እናም በማግረብ አገሮችና በሳህል የተስፋፋውን አለመረጋጋት ለማስወገድ በትብብር እንሰራለን።
አልጄሪያ ማሊና ኒጀርን ለማረጋጋት የተጫወተችው ሚና አዎንታዊ ማሳያ ነው ብለዋል ኬሪ። የሊቢያው ሙአመር ጋዳፊ እንደ አውሮፓ አቆጣጠር በ2011 ዓመተ ምህረት ከስልጣን ከተወገዱ ወዲህ አልቃይዳ ጋር ግንኙነት ያላቸው አመጾች በአካባቢው ተበራክተዋል። የአፍሪካና የፈረንሳይ ወታደሮች በጎረቤት ማሊ ከነውጠኛ ሙስሊሞች ጋር እየተፋለሙ ነው። በኒጀር፣ በቱኒዚያና በሰሜናዊ ናይጄሪያ የሚካሄደው የነውጠኞች ጥቃት እንዲሁም ባለፈው አመት በአልጄሪያ አንድ ነዳጅ ተክል ላይ የተጣለው ጥቃትና ከ40 በላይ ሰዎች የተገደሉበት ሁኔታ ለአካባቢው በአሸባሪዎች መንሰራፋት ምልክት ነው ተብሏል። የአልጄሪያ ውጭ ጉዳይ ሚኒስትር ራማትኔ ለማምራ ሀገራቸው አሸባሪዎችን ከመዋጋት ለአንድ አፍታም ችላ እንደማትል ተናግረው ዩናይትድ ስቴትስ የኤሌክትሮኒክስ ስለላ መሳሪያ በመለገስ እንድትተባበር ጠይቀዋል።
ሳሄል ሪጅን ሃዝ አብሮፕትሊ ኢቮልቭድ
የሳህል አካባቢ በአንድ አፍታ አሳሳቢ የአሸባሪዎች ቀጣና፣ የሰው ልጆች በሕገ ወጥ የሚዘዋወሩበት፣ ሱስ አምጪ እጽ የተንሰራፋበትና የሌሎችም ወንጀሎች መረብ የተዘረጋበት ሆኗል። ታዲያ ለዚህ አካባቢ ሉዓላዊ አገሮች ለሕዝቡ ደህንነትና መረጋጋት ሁኔታው በጣም አሳሳቢ ነው።
የአሜሪካና የአልጄሪያ ውጭ ጉዳይ ሚኒስትሮች በትብብር ነውጠኝነትና አክራሪነትን ከመዋጋትም በላይ ለወጣቶች ስራ በመፍጠር አነስተኛ ንግዶች በአካባቢው እንዲያድጉ በመርዳትና መንገዶችና የኃይል ስርጭትን በማስፋፋት እንደሚሰሩ ተናግረዋል።
ክቡራትና ክቡራን አድማጮች የዜናና የአብይ ርዕሱን እንዲሁም የመጽሔት ክፍለ ጊዜ ዘገባዎችን አጠናቀን ዝግጅታችንን ካጋመስን 1-3 ደቂቃ አልፏል። አሁን ወደ ቀሪዎቹ ዝግጅቶች ከመሻገራችን በፊት የዛሬውን የአሜሪካ ኪነ ጥበብ ወይም የመዝናኛ ክፍለ ጊዜ እናቀርብላችኋለን። ከወዲሁ ላስተዋውቅና እንቀጥላለን። ካንትሪ ሚውዚክ አውትሎ ሙቭመንት የተባለ ከተለመደው የአሜሪካ የሀገረሰብ ሙዚቃ ደንብ ወጣ ያለ አቀራረብ እንደ አውሮፓውያን አቆጣጠር በ1970ዎቹ ዓመታት ተወዳጅነት እያገኘ እንዲሄድ ያደረጉት ዌለን ጄኒንግስ እና ዴቪድ አለን ኮ እንዲሁም ዊሊ ኔልሰንን የመሳሰሉ አርቲስቶች ናቸው። አሁን ደግሞ የዚህ ሙዚቃ ዝንባሌ እየተመለሰ ነው። ከአሁኖቹ አዲስ መሪዎችም አንዱ ኤሪክ ቸርች ይባላል። የአሜሪካ ድምጽ ራዲዮ ዘጋቢ ሜሪ ሞርኒንግ ስታር ዲ አውትሳይደርስ ስለተሰኘው አዲስ የኤሪክ ቸርች ሙዚቃ ዘግባለች። አዳነች ፍስሐዬ ታቀርበዋለች።
I went on get high and I live on get stained when we started looking right on in the pouring.
ኤሪክ ቸርች ዘ አውትሳይደርስ የሚለውን አዲስ ሙዚቃውን የዘፈነው ለየት ባለ ስልት ነው። ሙዚቃው የሚተርከውን ነገር በሚከተል የተለየ ስርዓት አድርጎ ነው ያቀረበው። ስለሆነም ደጋፊዎቹ አዲሶቹ ዘፈኖቹን በአሰላለፋቸው መሰረት አከታትለው እንደሚያቀርቧቸው ተስፋ አደርጋለሁ ይላል። ቺፍ ማለት አለቃ የተሰኘውን ዘፈኑን እንደ አውሮፓ አቆጣጠር በ2011 ዓመተ ምህረት ባወጣበት ወቅት ትልቅ ተቀባይነት አግኝቷል። ሽልማት ያገኘው የዘፈኖቹ ስብስብ በዩናይትድ ስቴትስ 1.7 ሚሊዮን ቅጂዎች ተሽጠዋል። አዲሱን ሙዚቃውን ለየት ባለ ዘዴ ለማውጣት የወሰነው ራሱን በፈጠራ ለመገደር ስለፈለገ እንደሆነ አውስቷል።
I don't judge an album on did it sell more than the last one? Did it have more number ones than the last one? That's not the way I view it.
And albumen kallefaw bebelleta teshata bemil sabi alayum kallefaw yebelleta andenyinneten agenye way bemil aidellem siketen yememazeno ene mayaw beaflaqinet aynano kallefaw muzika bebelleta taramdo endohona no lematen yemefellego bezi reger tadia adisu album kebefitu yelaqa endohona bergetenyinet lemenager ichilallo beaflaqinetna bekinetebeb reged ይሄኛ ይበለጠ ነው። The Talladega boys raised the whiskey in gold glass. Now here's the turning up, a slowing down, and cars that go real fast. We were laughing and living, drinking and wishing.
ቸርች የሙዚቃ ፍቅር ካሳደሩበት መካከል በሀገረሰብ ሙዚቃ የታወቁ አርቲስቶችና የሃርድ ሮክ ባንዶች ይገኙባቸዋል። በሰሜን ካሮላይና የተወለደው ቸርች አዲሱ አልበሙ በዌይለን ጄኒንግስ ሙዚቃና በሜታሊካ መካከል ያለ እንደሆነ ተቆሟል። ዘ አውትሳይደርስ የተሰኘው አዲሱ ሙዚቃው የሀገረሰብ የብሉግራስ የፖፕ የሮክ ሙዚቃና የሌሎችንም ስልቶች አጣምሮ የያዘ ነው። ይህም ኪነ ጥበባዊ ራዕይ እንደሆነ ቸርች አስገንዝቧል። ኤሪክ ቸርች በቅርቡ በ12 የአውሮፓ ሀገሮች የሙዚቃ ትርኢት አሳይቷል። እዚህ ዩናይትድ ስቴትስ ደግሞ አመቱን ሙሉ የሚያቀርባቸው የሙዚቃ ትርኢቶች በእቅድ ተይዘዋል። የኤሪክ ቸርች አዲስ ሙዚቃ ጊቭ ሚ ባክ ማይ ሆም ታውን የትውልድ ከተማዬን መልሱልኝ የሚል ነው። Sit here and drink a few Main Street in the high school Did up on Friday night Down there it's another touchdown Man this year's team is stout I can hear them going crazy And up here so am I Thinking about you sitting there saying I hate this, I hate it If you couldn't stand living here Why'd you take it, take it, yeah Me My hometown This is my hometown All the colors of my youth The red, the green, the hope, the truth Are beating me black and blue Cause you're in every scene My friends try to cheer me up I get together at the Pizza Hut I didn't have the heart to tell That was our place These sleepy street lights on every sidewalk, side street Shed a light on everything that used to be Give me back my hometown Cause this is my
ሙዚቃ ነው። ተስማምተዋል?
ጥሩ ነው።
ኤሪክ ቸርች ጊቭ ሚ ባክ ማይ ሆም ታውን
ይሁን። ጥሩ ነው።
እናመሰግናለን። እንግዲህ ዝግጅታችን ከተጋመሰ ቆየት ብሏል። በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት በቀጥታ ከዋሽንግተን ዲሲ የሚተላለፈውን የአርብ ምሽት ፕሮግራማችንን ነው የምታደምጡት። ወደ ቀሪው ዝግጅቶች እናልፋለን።
ወደ አገሩ እየገቡ ያሉ የደቡብ ሱዳን ስደተኞችን ለማስተናገድ የሚቻለውን ሁሉ እያደረገ መሆኑን የገለጠው የኢትዮጵያ መንግስት ቁጥሩ በየቀኑ እየጨመረ ነው ይላል። በቂ ድጋፍ እንዲደረግለትም ጥሪ አቅርቧል። የስደተኞችና ከስደት ተመላሾች ጉዳይ አስተዳደር ምክትል ዋና ዳይሬክተር አቶ አያሌው አወቀን አነጋግሮ እስክንድር ፍሬው ተከታዩን ዘግቦልናል።
የኢትዮጵያና የደቡብ ሱዳናውያን ቁርኝት ዛሬ የተጀመረ አይደለም። ከሰሜን ሱዳን ነጻ ለመውጣት የተካሄደውን ውጊያ ተከትሎ በርካቶች መጥተዋል። አልፎ አልፎም ቢሆን አማርኛ፣ ኦሮምኛና ሌሎች የኢትዮጵያ ቋንቋዎችን የሚናገሩ የዚያች ሀገር ዜጎች መገኘታቸውም ረዘም ላለ ጊዜ እዚህ ከመቆየታቸው ጋር የተያያዘ ነው። ጦርነቱ ሲያበቃና ደቡብ ሱዳን ነጻ ሀገር ሆና ስትመሰረት ግን ስደትም በዚያው የቆመ መስሎ ነበር። ከሰሜን ሱዳን ጋር የተካሄደውን ጦርነት የመሩት የደቡብ ሱዳን ነጻ አውጪ ንቅናቄ ኤስፒኤልኤም አመራሮች ግን እርስ በርሳቸው ሌላ ጦርነት ጀመሩ። ሰላም ሰፈነ ብለው ወደ ሀገራቸው የተመለሱ ደቡብ ሱዳናውያን በድጋሚ መሰደድ ቀጥለዋል። ወደ ጎረቤት ሀገራት ከተሰደዱት ደቡብ ሱዳናውያን መካከል 80 ሺህ የሚሆኑት በኢትዮጵያ ይገኛሉ። ይህ ቁጥር ደግሞ በየቀኑ እየጨመረ መሆኑን ባለስልጣናት ይናገራሉ። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አንቶኒዮ ጉተሬዝ እና የዓለም ምግብ ፕሮግራም ስራ አስፈጻሚ ዳይሬክተር ኤርታሪን ካዘን ሰሞኑን የስደተኞቹን ሁኔታ መመልከታቸው ይታወሳል። ከነዚህ ሁለት የተባበሩት መንግስታት ድርጅት ባለስልጣናት ጋር የተጓዙት የኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ አስተዳደር ምክትል ዋና ዳይሬክተር አቶ አያሌው አወቀ ወደ ኢትዮጵያ የሚገቡት ስደተኞች ቁጥር በየቀኑ እየጨመረ መሆኑን ለቪኦኤ አብራርተዋል።
አሁን ከዲሰምበር 15 ወዲህ እንኳን ከ80 ሺህ ህዝብ በላይ ነው ተቀበል ነው እና አሁንም በቀን ስደተኞች ይገባሉ። በኦን አቨሬጅ ከ1100 ይገባሉ። በአንዱ በር ብቻ እንኳን ከ800 በላይ ይገባሉ።
አንዱ በር ሲሉ ስንት በሮች አሉ? በጋምቤላ በኩል የሚገቡባቸው
ሶስት መግቢያ በሮች አሉ። አንደኛው ፓጋግ ነው፣ አንደኛው አኮቦ ነው፣ አንደኛው በዲማ በኩል ነው። ግን አሁን ብዙ በብዛት የሚገቡት በዚህ በፓጋግ የሚባል ነው እና ከ800 ሰው በቀን ይገባል እና ሁኔታዎች የጨመሩ ነው። አሁን እንኳን በ2014 ሁለት ስደተኞች መጠለያ ከፈትን። አሁን ሶስተኛውን በቅርብ ዜን ከፍታለን። ሁለቱ ኦልሬዲ ሞልተዋል። አሁን ያለን አማራጭ አንድን ከፍታለን፣ ሌሎችን ደግሞ እንደገና ማስፋፋት እንደዛ አስበናል። ግን አሁን የምናስበው አሁን ይሄ ዝናብ የሚመጥበት ጊዜ ነው።
የክረምት ዝናብ ማለት ነው?
ክረምት ዝናብ ሜ ይጀምራል። ክረምት ቀደም ብሎ ነው በዛ የሚጀምረው። በዛ
አካባቢ በገንቦ ነው የሚጀምራል።
ስለዚህ አሁን የሚያስጨንቅን ሸልተር፣ ሳይት ዴቨሎፕመንት፣
መጠለያና አካባቢውን ማልማት
ማልማት አብሮ በክረምት ደግሞ ይሄ ሳኒቴሽን ንጽህና ችግር ነው። ሌላም ጤናም ቢሆን ያው በክረምት ላይ አስቸጋሪ ነው። ዋተርቦን ዲዚዝ ይኖራሉ እና ይሄ ነው እና አንደኛ ቁጥሩ ብዛቱ ነው፣ ሁለተኛ የክረምት ጊዜ መምጣቱ ነው። ስለዚህ በሌላ በኩል ደግሞ የሪሶርስም እጥረት አለ። ነንፉድ አይተምስ ለምሳሌ እንደልብ አናገኝም እና እሱም አሁን የመጡት ዋናው ነገር ዓለም ህዝብ የሳውት ሱዳን ችግር አልተረዳም። በተለይ የሁማኒታሪያን ሲቹዌሽን እና ዋናው
ሰብአዊ ቀውሱን አልተረዱትም።
ስለዚህ በዚህ በጎረቤት ሀገር እንኳን ከ250 ሺህ ህዝብ በላይ ነው ኬንያ፣ ኡጋንዳ፣ ኢትዮጵያ የምታስተናግደው። ግን አብዛኛው ወደ ኢትዮጵያ እየመጡ ነው። ምክንያቱም
ስንት ናቸው በአጠቃላይ ኢትዮጵያ ውስጥ የገቡት? አሁን
ከዲሰምበር 15 ወዲህ 80 ሺህ በላይ ነው። ግን አሁን የምናስተናግደው 110 ሺህ ነው። ቀደም ሲሉ ያሉት 110 ሺህ ስደተኞች የደቡብ ሱዳኖች አሉ። በተጨማሪ ደግሞ ወደ 30 ሺህ የሚጠጋ ደግሞ ድንበር ላይ ያሉ ምዝገባ የሚጠብቁ እና ያሁኑ ሲደመር ከ145 ሺህ በላይ ሆናል።
ከሁለቱ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣናት ጉብኝት ምንድን ነው የሚጠበቀው? የኢትዮጵያ መንግስት ለምሳሌ ስደተኞቹን ከመርዳት ከመከባከብ አንጻር ምን ያህል ክፍተቶች አሉባችሁ? ምን እንዲሞሉላችሁ ነው ተስፋ የምታደርጉት?
አንደኛ ማየት ማመን ነው። ስለዚህ በአይናቸው አይተዋል። እኛ በሪፖርት ከምናገራቸው ስደተኞችን እያዩ ኢንተርቪው እያደረጉ እየጎበኙ ያላቸውን አንደኛ ጃንዋሪ የመጡ ስደተኞች የተሻለ ሁኔታ ነበሩ።
ጥር ላይ የመጡት
አው ግን አሁን የመጡት ኮንዲሽናቸው የጤና ኮንዲሽናቸው ከመግብ ጥሮት እጥረት ያደረሳ ጥሩ አይደለም። ስለዚህ አሁን ሁለት ስራ መስራት አለብን። ደቡብ ሱዳን ውስጥ ረዳታ ማድረግ አለብን። ኢትዮጵያ ውስጥም ለመጡት ስደተኞች ማድረግ አለብን። ደቡብ ሱዳን ውስጥ ማድረግ ያለብን ለምንድነው? ሰዎቹ ዛ ከተረዱ ፍሎ ወደዚህ ይቀንሳል። አሁን ለውጥ ነገር ነው። ዋናው ኮንፍሊክት ነው። ኮንፍሊክት ደግሞ የፈጠረው የምግብ ጥረት አለ። የምግብ ጥረት ስላለ ደግሞ ይመጣሉ። ስለዚህ አትሊስት የምግብ እዛ ቢረዱ የተወሰኑ ሰዎች ሊቀሩ ይችላሉ፣ ደግሞ ይቀራሉ። እና ማድረግ ያለብን የኢትዮጵያ መንግስት አንፈቅዳለች ኮሪደር በአየርም በመንገድም ፕለስ ደግሞ በጀልባም በሪቨር እና ደቡብ ሱዳን በኢትዮጵያ ውስጥ እንዲያልፍ እርዳታ
እሱ ልጠይቀውት ነበረ። ለምሳሌ በአየር የሚያደርሱ ከሆነ ብዙ ወጪ እንደሚጠይቃቸው የኢትዮጵያ መንግስት ግን መፍቀዱን ሰምተናል። ለምሳሌ በመኪና እንዲደርስ ነው፣ ከጋምቤላ በመኪና እርዳታ እንዲሄድ ነው።
አዎ፣ በመኪናም በቦትም በውሃም ይከዳል። ሪቨር አለ እዛ። እና ሶስተኛው ደግሞ አየር ነው። አየር ኤክስፔንሲቭ ነው። በትስቲል አንዳንድ ኤራዎች አሉ አክሰስብል የሆኑት ባለሆኑት እዛ ላይ ኤርድሮፕ አለ። ግን በአብዛኛው ግን ዲፔንድ ማድረግ ያሰቡት በመኪና ነው።
እዚህ ላይ የመጨረሻ ጥያቄ አደርገዋለሁ። አሁን ያሉት የደቡብ ሱዳን ስደተኞች ኢትዮጵያ በአጠቃላይ ከምታስተናግዳቸው ግማሽ ሚሊዮን ስደተኞች ውስጥ ስንት ስንተኛ ይሆናሉ? ስንተኛ ናቸው ከሌሎች ሀገራት?
ወይል ከአንድ አምስተኛው በላይ ነው። ለምን ብትል 240,000 የሶማሌ ስደተኞች አሉን። ወደ 85,000 የኤርትራ ስደተኞች አሉን። ሌላው ደግሞ የሱዳን ከሱዳን ማለት ደግሞ ወደ 36,000 አለ። ይሄ ደግሞ አሁን ያለው ኦልሬዲ ካምፕ ውስጥ ያሉት 110,000 ናቸው። ሌላ ደግሞ አሁን የሚጠበቁት ደግሞ 36 አሉ፣ 145 ይሆናል ማለት ነው። ስለዚህ አትሊስት ከአንድ አምስተኛ በላይ ነው።
ሁለተኛ ናቸው። በአገር ደረጃ ደግሞ ከሶማሌ ቀጥሎ
ደግሞ ይሄ ደግሞ የሚቆም አይደለም፣ ይቀጥላል። በየቀኑ ኢቭን ነገ ይቀጥላል።
ደቡብ ሱዳናውያኑ የሚሰደዱት በምግብ እጥረት ጭምር መሆኑን የሚገልጹት በኢትዮጵያ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን ቃል አቀባይ ክሱት ገብረ እግዚአብሔር ምግብ ባሉበት ለማድረስ ጥረት እየተደረገ መሆኑን አስረድተዋል።
አንደኛ የረሃብ አደጋም አለ። ምክንያቱም አሁን የዘር መሬት የሚያለሙበት ወቅት ነው። ነገር ግን ሰው በሀገር ውስጥም ተፈናቅለዋል። በግጭት ምክንያት መሬቱን ማረስ የማይችልበት ሁኔታ ነው ያለው። ስለዚህ ትንሽ የምግብ እጥረትም ስለተቀሰቀሰ ምግብ ፍለጋ የሚመጡ ሰዎችም አሉ እና ዛሬ እዛ ድንበር ላይ የኢትዮጵያው መንግስት የስደተኞች ጉዳይ ኃላፊ ሲናገሩ የእኛም ድንበር ተጠቅማችሁም ቢሆን መንገድ ከዚሁ የተነሳችሁም ቢሆን ምግብ ወደ ሱዳን አድርሱ፣ ምክንያቱም በምግብ ምክንያት ወደ ደቡብ ሱዳን አድርሱ፣ ምክንያቱም በምግብ ምክንያት ወደ ኢትዮጵያ የሚመጡ ሰዎችም ቢያንስ አገራቸው ውስጥ እንዲቆዩ ሊያደርግ ስለሚችል ሲሉ ነበረ። እና ግጭትም አለ።
ዩኤንኤችሲአር ኃላፊዎች ነው የተናገሩት፣
ለዓለም አቀፍ ምግብ ድርጅት እና ለነሱ ነው በተለይ እንደዚሁም ዓለም አቀፍ ህብረተሰብም ድጋፍ እንዲያደርግ ያለ ምግብ ድርጅት እንደዛ ለማድረግ ይችል ዘንድ ድጋፍ እንዲያደርግላቸው ተማጽኖ የማቅረብ ጉዳይ ነበር።
የደቡብ ሱዳን ቀውስ እጅግ አሳሳቢ መሆኑን የገለጹት የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽንና የዓለም ምግብ ፕሮግራም ኃላፊዎች ዓለም አቀፉ ህብረተሰብ በቂ ምላሽ እንዲሰጥ ጥሪ አቅርበዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የመጨረሻው የአርብ ምሽት ዝግጅታችን ላይ ደርሰናል። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ወደ ኢትዮጵያ የሚጎርፉት የደቡብ ሱዳን ስደተኞች ብዛት ከሰባ ሺህ በላይ ደረሰ፣ የደቡብ ሱዳን አማጽያን የሚዋጉት ለዘር በቀል እንደሆነ ተዘገበ፣ የሚሉትን ርዕሶች ነው ዛሬ የምንመለከተው። የጋርዲያን ጋዜጣ ድረገጽ የደቡብ ሱዳን ስደተኞች ወደ ኢትዮጵያ እየጎረፉ በመሆናቸው ሰብአዊ ቀውስ እያንዣበበ ነው፣ የኢትዮጵያ ባለሥልጣኖች ግን የስደተኞቹ ብዛት በሀገሪቱ ላይ ጫና እያሳደረ ቢሆንም የድንበሩን በር አንዘጋም ማለታቸውን ዘግቧል። ንብረታችንን፣ ቤታችንን፣ ፍየሎቻችንን፣ ዶሮዎቻችንን ትተን የመጣ ነው፣ ያለኝ ይኸው የለበስኩት ልብስ ብቻ ነው ስትል ኒያኩም ታኒዩክ ገልጻለች። በደቡብ ሱዳን ከሚካሄደው ውጊያና ውድመት ሸሽተው ወደ ኢትዮጵያ ካዘገሙት ከሰባ ሺህ በላይ የሚሆኑ ስደተኞች የ22 ዓመት ዕድሜ የሆነችው ወጣት አንዷ ናት። አሁን ከሌሎች ስደተኞች ጋር በጋምቤላ አካባቢ የተጠለለችው ታኒዩክ ባለቤቷና አባቷ በተወለደችበት ማላካል ከተማ ግጭት በተነሳበት ወቅት እንደተገደሉ ገልጻለች። ሁለት ልጆቿን ይዛ ነው የተሰደደችው። ከሶስተኛ ልጇ ጋር ግን በትርምሱ እንደተለያዩ በድንበሩ ለመድረስ በወሰደባቸው የ20 ቀናት ጉዞ ሴት ልጇ ታማ ሕክምና ለማግኘት ስላልቻለች እንደሞተችባት ገልጻለች። በደቡብ ሱዳን ባለፈው ታህሳስ ወር ውጊያ በተነሳበት ወቅት ከ76,000 በላይ የሚሆኑ ስደተኞች በጋምቤላ እንደሰፈሩ ታውቋል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት 150,000 የሚሆኑ የደቡብ ሱዳን ስደተኞችን ለማስተናገድ እየተዘጋጀ ነው። የኢትዮጵያ መንግስት ግን የስደተኞቹ ብዛት ከተገመተው በላይ ሳይሆን አይቀርም የሚል ስጋት እንዳለው The Guardian ጋዜጣ ድረገጽ ጠቅሷል። ደቡብ ሱዳን ውስጥ ምግብ ስለሌለ የዝናብ ወራት የሚጀመረውም በመጪው ግንቦት ወር በመሆኑ ማጋነን ባልፈልግም ወደ ኢትዮጵያ የሚሰደዱት ደቡብ ሱዳናውያን ብዛት እስከ 300,000 ሊደርስ ይችላል ሲሉ የኢትዮጵያ የስደተኞችና የተመላሾች ጉዳይ አስተዳደር ስራ አስኪያጅ አቶ አያሌው አወቀ እንደተናገሩ የጋርዲያን ጋዜጣ ድረገጽ ጠቁሟል። ኢትዮጵያ ከሚገቡት ስደተኞች 95% ሴቶችና ልጆች ናቸው። ወንዶቹ ሊዋጉ እንደሄዱ ስደተኞቹ ይገልጻሉ። ወደ ሱዳን፣ ኬንያና ኡጋንዳ እንደተሰደዱም ታውቋል። በኢትዮጵያ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ተወካይ ሞሴስ ኦኬሎ የኢትዮጵያ ማዕከላዊ መንግስትና የአካባቢው አስተዳደር ለስደተኞቹ ያሳዩት ምላሽ በሰፊው ተሞግሷል። ድንበሮቻቸውን ከፍተው ስደተኞቹን አስገብተዋል። ይህን ሲያደርጉም ለመጀመሪያ ጊዜ አይደለም በማለት እንዳሞገሱ የጋርዲያን ጋዜጣ ድረገጽ ላይ የወጣው ጽሑፍ ዘግቧል። ብሉምበርግ የዜና አገልግሎት ደግሞ በደቡብ ሱዳን በሚካሄደው ውጊያ የዘር ጥላቻ ስላለው ሚና የሚገልጽ ጽሑፍ አቅርቧል። ነጭ ሰራዊት የተባሉት በምስራቃዊ ደቡብ ሱዳን ሰባት ወንዝ አካባቢ የተሰባሰቡት የቀድሞው የደቡብ ሱዳን ምክትል ፕሬዚደንት ሪያህ ማቻር ኃይሎች ሁሉም ነዋሪዎች ሲሆኑ ማላካልን ለመያዝ ባላቸው እቅድ መሰረት ለወረራ እየተዘጋጁ ነው። ማላካል የአፐር ናይል ክልል መዲና ስትሆን የፕሬዚደንት ሳልቫኪር ሰራዊት የገቢ ምንጭ የሆነውን ነዳጅ ዘይት መስክን ለመያዝ ነው የሚፈልጉት። ፕሬዚደንት ሳልቫኪር ባለፈው ታህሳስ ወር ማቻር የመፈንቅለ መንግስት ሙከራ አካሂደዋል የሚል ክስ ካሰሙ በኋላ በደቡብ ሱዳን መዲና ጁባ 300 የሚሆኑ ነዋሪዎች እንደተገደሉ ሂዩማን ራይትስ ዋች የተባለው የሰብአዊ መብት ቡድን ገልጿል። ይህ ተግባርም የማቻር ተከታይ አማጽያንን ለበቀል አነሳስቷል ይላል ብሉምበርግ የዜና አገልግሎት ላይ የወጣ ዘገባ። በሳልቫኪር ላይ መሳሪያ ያነሳ ነው ለውሃ ወይም ለነዳጅ ዘይት ስንል አይደለም። በሱ ላይ ውጊያ የከፈት ነው ወንድሞቻችንን፣ አባቶቻችንን፣ እህቶቻችንን ስለገደሉ ነው ሲል ዳክቻኔ የተባለ የ37 ዓመት ዕድሜ የሁለት ልጆች አባት ገልጿል። በአዲሲቱ ሀገር የእርስ በርስ ጦርነት ባስነሳው ግጭት በብዙ ሺህ የሚቆጠሩ ሰዎች አልቀዋል። ከ860,000 በላይ የሚሆኑት ደግሞ ከመኖሪያቸው እንደተፈናቀሉ የተባበሩት መንግስታት ድርጅት ጠቁሟል። የቻይና ብሔራዊ ፔትሮሊየም ኮርፖሬሽን፣ የህንድ የነዳጅ ዘይትና የተፈጥሮ ጋዝ ኮርፖሬሽን፣ ዋናው የደቡብ ሱዳን ነዳጅ ዘይት አምራች የሆነው ፔትሮሊየም ናሲዮናል ቢኤችዲ በውጊያው ምክንያት ሰራተኞቻቸውን ከሀገሪቱ አስወጥቷል ይላል የብሉምበርግ ዘገባ። የምስራቅ አፍሪካ ሀገሮች መሪዎች የተኩስ ማቆሙን ስምምነት የሚቆጣጠሩትን 36 ሰራተኞችንና የደቡብ ሱዳን የነዳጅ ዘይት መስኮችን ለመጠበቅ ከክልሉ የተውጣጣ ወታደራዊ ኃይል ለመላክ ሀሳብ አቅርበዋል። ደቡብ ሱዳን እንደ አውሮፓ አቆጣጠር በሐምሌ ወር 2011 ዓ.ም ከሱዳን የተገነጠለችው በተባበረችው ሱዳን ከነበረው 3/4 የሚሆነውን የድፍድፍ ዘይት ሀብት ይዛ ነው። በአሁኑ ወቅት ከአፐር ናይል የነዳጅ ዘይት መስኮች በቀን 160,000 በርሜሎች ነዳጅ ዘይት ታመርታለች። ማቻርና የነጩ ሰራዊት መሪዎች የተለያየ ዓላማ ነው ያላቸው ይላሉ የሱዳን እጣ የሚል መጽሐፍ የጻፉት ጆን ያንግ። ማቻር የአንድ ዘር መሪ ሳይሆን ብሔራዊ መሪ ለመሆን ነው የሚመኙት። በአፐር ናይል ያሉትን የነዳጅ ዘይት መስኮችን የሚያጠቁትም የፕሬዚዳንት ሳልቫኪርን የገቢ ምንጭ በማድረግ የእርቅ ግልግል እንዲያደርጉ ለማስገደድ ያቀዱት ስትራቴጂ እንደሆነ ብሉምበርግ የዜና አገልግሎት አውስቷል። 50,000 ሊሆኑ ይችላሉ የሚባሉት የማቻር አማጽያን ወታደራዊ መሪዎች ዓለምን እንደዛ አያዩም። እነሱ መበቀል ነው የሚፈልጉት። ከሳልቫ ኪር አስተዳደር በኋላ በኒውየር የሚመራ መንግስት እንዲመሰረት ነው የሚፈልጉት። ማቻር ሳልቫ ኪርን የሚወጉት ዲሞክራሲያዊ አስተዳደር ለማምጣት ነው ይላሉ። ኒውዮርኩ ያመጹት ግን ኋላ ቀርነትን፣ ሙስናንና በእነሱ ላይ ያነጣጠረ ግድያን በመቃወም እንደሆነ ጆን ያንግ አስረድተዋል። ነጭ ሰራዊት የተነሳው እንደ አውሮፓ አቆጣጠር በ1990ዎቹ ዓመታት ማቻርና ከሽሉክ ዘር የሆኑት ላም አኮል ከሟቹ የሱዳን ህዝባዊ ሐርነት ንቅናቄ መሪ ጆን ጋራንግ በተገነጠሉበት ወቅት ነው። ነጭ ሰራዊት የሚል ስያሜ የመጣው ኒውዮርክ ከብት ጠባቂዎች ጥቃቅን ነፍሳትን ለመከላከል ከሚቀቡት ነጣ ያለ አመድ ነው ሲል ብሉምበርግ ላይ የወጣው ዘገባ ጠቁሟል። አድማጮች፣ የዛሬው አፍሪቃ በአሜሪካ ጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
አድማጮች፣ የምትከታተሉት ከአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የሚተላለፈውን ፕሮግራማችንን ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
የያዝነው የበልግ ወራት በቅርብ ጊዜ ታሪክ ውስጥ የደረሱ እጅግ አሰቃቂ ድርጊቶች በድማሜና በጥሞና የሚታሰቡበት ጊዜ ነው። ከነኚህም በአሰቃቂነቱ ትልቁን ስፍራ የያዘው እንደ አውሮፓውያን የዘመን አቆጣጠር በ1994 የደረሰውና ከ800,000 በላይ ሰዎች ያለቁበት የሩዋንዳው የጅምላ ፍጅት ይገኝበታል። ይህን አሳዛኝ ምግባር የተመለከቱ መረጃዎች በውል የታወቁ ናቸው። እንደ አውሮፓውያን የቀን አቆጣጠር ሚያዝያ 6 1994 ዓ.ም በጊዜው የአገሪቱ ፕሬዚዳንት የነበሩትንና የብሩንዲውን አቻቸው የተሳፈሩባት አውሮፕላን በዋና ከተማይቱ ኪጋሊ አውሮፕላን ጣቢያ በማረፍ ላይ ሳለች ነበር በተነጣጠረባት ጥይት ሁለቱ መሪዎች ተመተው የተገደሉት። በሁለቱ ሰዎች መገደል የተለኮሰው የበቀል ጥቃት እንደ ሰደድ እሳት የተንቀለቀለ የጅምላ ዘር ፍጅት እልቂት አቀጣጠለ። ከፕሬዚዳንቱ ወገን ከሁቱ ጎሳ ከሩዋንዳው የቱትሲ አናሳ ብሔረሰብ የሆኑትና ወገኖችን አመዛዛኝነት ያንጸባረቁ የታየባቸውን የራሳቸውን ጎሳ አባላት ጭምር እጅግ በሚያሳዝን ጭካኔና ግፍ ጨፈጨፉ። የተባበሩት መንግስታት ድርጅት ጥቂት የሰላም አስከባሪ ወታደሮቹ ከተገደሉባቸው በኋላ በዚያ ተሰማርተው የነበሩ የሰላም ጠባቂ ልዑካን አወጣ። ለተከታዩ 100 ቀናት ውስጥ በቀጠለው ታይቶ የማይታወቅ የጭካኔ ምግባርና ጭፍጨፋ የሰው ልጅ ደም በከንቱ እንደ ጎርፍ ፈሰሰ። ባለፉት 20 ዓመታት በተለያዩ የሙያና የህይወት መስኮች ያሉ ሩዋንዳውያን የተሰበረባቸውን ለመጠገንና የወደቀውን ሰው የመሆን ዋጋ ለማቅናት በታላቅ ብርታትና ጉብዝና ሲታትሩ ታይተዋል ይላል ርዕሰ አንቀጹ። ይሁን እንጂ መልሶ ከመገንባቱ ጥረት አንድ ያልተጠናቀቀ አብይ ጉዳይም አለ። በዘር ፍጅቱ በተጫወቱት ሚና በፈጸሙት የግፍ ስራ በዓለም አቀፉ የጦር ወንጀል ችሎት ከሚፈለጉትና ከሀገር ከኮበለሉት ተጠርጣሪ ወንጀለኞች 9ኙ ዛሬም አልተያዙም። እናም ከፍትህ ተሸሽገው ዛሬም እነርሱን ፈልጎ ከህግ ፊት ለማቅረብ በቀጠለው ስራ ዩናይትድ ስቴትስ ከሩዋንዳ መንግስት፣ ከዓለም አቀፉ ፖሊስ ኢንተርፖልና እንዲሁም ከተባበሩት መንግስታት ድርጅት በተለይ የሩዋንዳው የግፈኞች ክስ ሂደት ለመዳኘት ከተቋቋመው ከዓለም አቀፉ የጦር ወንጀል ችሎት ጋር ተባብራ በመስራት ላይ ትገኛለች። በዚህም መሰረት ዩናይትድ ስቴትስ እነኚህን ነፍሰ ገዳዮች ለመያዝ የሚያግዝ ያሉበትን የሚጠቁም መረጃ ለያዘ የማንኛውም ሰው የ5 ሚሊዮን ዶላር ወረታ አዘጋጅታለች ይላል። አጉስቲን ቡዝሚና የዘር ፍጅት ዘመቻውን በማቀነባበር የረዳና የሚገደሉትን ሰዎች ስም ዝርዝር ያሰናዳ በጊዜው የአገሪቱ መከላከያ ሚኒስትር የነበረ ሰው ነው። በንግድ ስራ የተሰማራው ፌሊሲን ካቦጋ ለጅምላ ጭፍጨፋው ማካሄጃ የዋለውን ገንዘብ በዋናነት በማዋጣትና በግድያው የተሰማሩትን በድርጅቱ ተሽከርካሪዎች በማመላለስ የሚጠረጠር ነው። ፌልኪንስ ኬሩ የኪሙቭ ክልል የፖሊስ አዛዥ እንደ አውሮፓውያን የዘመን አቆጣጠር በሚያዝያ 1994 በሺዎች የተቆጠሩ ቱትሲዎችና በግድያው ላለመሳተፍ የወሰኑ ሁቶች የተፈጁበትን ግድያ በማቀነባበር የተወነጀለ ነው። ሌሎችም በተጨባጭ መረጃ የቀረበባቸው ናቸው። ወንጀለኞቹ ተይዘው ለፍርድ መቅረባቸው አይቀሬ ነው ሲል የዕለቱ ርዕሰ አንቀጽ ሀተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት በየዕለቱ ከምሽቱ 3 እስካሁን 4 ሰዓት
በ25ና በ31 ሜትር ባንድ እንዲሁም ናይል ሳት ላይ ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም የዛሬውን እዚህ ላይ ፈጽመዋል።
ነገ ቅዳሜ ቀደም ከምሽቱ 3 ሰዓት
በመደበኛው ፕሮግራም እስከምንገናኝ ያስተናገድናችሁ አዲሱ አበበና
ቆንጂት ታዬ ነን። የትግርኛ ፕሮግራም ይቀጥላል። አሁን በእኛ በኩል ነገ እንገናኛለን። በሰላም ደሩ።
ደህና ደሩ።
The Voice of America!